ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ቦታው ላይ ተገኝቶ የሚመለከታቸውን ባለጉዳዮች ከቀኝም ከግራም ተጎጂዎችን በተለይ ደግሞ ባሳተፈ መልኩ አብዛኛውን ቦታዎች መድረስ የምንችልባቸውን በወቅቱ ደርሰን የሚመለከታቸውን ባለጉዳዮች አነጋግረን አመሳክረን አረጋግጠን የወጣ ሪፖርት ይሄ ብቻ ነው። ከተባበሩት መንግስታት የሰብአዊ መብት ቢሮ ጽህፈት ቤት ጋር የሰራ ነው አምራው ሪፖርት።
የኢሰመኮ ምክትል ኮሚሽነር ራኬብ መሰል ናቸው የሰማችኋቸው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። አርብ መስከረም 11 2016 ዓ ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የሰዓቱን የዓለም ዜናዎች የሚያሰማን እንግድ ወልዴ፣ የስርጭት አቀናባሪያችን ብርሃን ኃይሉ፣ መሐንዲሳችን ደግሞ ሲድራክ ፍራንክሊን ነው። ለምሽቱ ያሰናዳናቸውን በርከት ያሉ ወቅታዊ ዘገባዎችና ቅንብሮች ይዘን እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ታዲያ የዕለቱን የዓለም ዜና።
በድጋሚ እንደምናመሻችሁ። በአማራ ክልል ግጭት መቀጠሉን ተከትሎ በመጪው ወር ሊደረግ የነበረው የጣና ፎረም ስብሰባ ለሚያዝያ ወር መተላለፉ፣ በትግራይ ፖሊሶች ጋዜጠኞች ላይ ጥቃት ፈጽመዋል ሲል ሲፒጄ መክሰሱ፣ እንዲሁም ትውልደ ኢትዮጵያዊ አሜሪካንን በመሰለል ክስ ተመሠረተበት የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። በኢትዮጵያ አማራ ክልል የሰው ሕይወት የቀጠፈው ግጭት መቀጠሉን ተከትሎ በአፍሪካ ወቅታዊ ጉዳዮች ላይ ለመምከር የተቋቋመው ጣና ፎረም በመጪው ጥቅምት ሊያደርግ የነበረውን ስብሰባ ወደ ሚያዝያ አስተላልፏል። መድረኩ ትናንት ባወጣው መግለጫ ስብሰባው የተላለፈው ባልተጠበቁ ሁኔታዎች ምክንያት ነው ብሏል። ጣና ፎረም በየዓመቱ በአማራ ክልል ይደረግ የነበረ ሲሆን አሁን ግን የፌዴራል መንግስት በክልሉ ያሉ ኃይሎችን ትጥቅ ለማስፈታት በሚያደርገው ጥረት አካባቢው የግጭት አውድማ ሆኗል ሲል አሶሲየትድ ፕሬስ በዘገባው አመልክቷል። ጣና ፎረም የተባለው ስብስብ ለአህጉሪቱ አሳሳቢ ችግሮች አፍሪካ መር መፍትሄ ለመሻት እንደሚጥር ይናገራል። ጠቅላይ ሚኒስትር አብይ አህመድ በማዕከል ስልጣንን ለመቆጣጠር የሚያደርጉትን ጥረት የሚገዳደሩ አንዳንድ ብሔሮች በመኖራቸው አሳሳቢ የተባሉት አንዳንዶቹ ችግሮች በፎረሙ ጓሮ እየተከሰቱ ናቸው ሲል ዘገባው አክሏል። ላሊበላን ጨምሮ በክልሉ ባሉ ከተሞች ሕይወት የቀጠፉ የድሮን ጥቃቶችና የከባድ መሳሪያ ድብደባዎች መካሄዳቸውን፣ ፎረሙ በሚካሄድበት ባህር ዳር ከተማም ጦርነት መካሄዱን፣ ከሰማይ ወታደራዊ አውሮፕላኖችን እንዲሁም በጎዳናዎች ላይ ተኩስ እንደሚሰሙ ነዋሪዎች መናገራቸውን የአሶሴትድ ፕሬስ ዘገባ አመልክቷል። የኢትዮጵያ መንግስት፣ የአፍሪካ ህብረትና የተባበሩት መንግስታት ድርጅት የጣና ፎረም አጋሮች መሆናቸውን ያመለክተው ሪፖርቱ ከፎረሙ አስተያየት ለማግኘት ያደረገው ጥረት እንዳልተሳካ ጠቁሟል። በትግራይ የተቃውሞ ሰልፍ ሊዘግቡ የወጡ ሶስት ጋዜጠኞችን ፖሊሶች ደብድበው አስረዋል ሲል የጋዜጠኞች ተሟጋች ቡድኑ ሲፒጄ ከሰሰ። ጥቃቱ የተፈጸመው ጳጉሜ 2015 በክልሉ መዲና መቀሌ በክልሉ አስተዳደር ተከልክሎ የነበረውን የተቃዋሚ ፓርቲዎችን ሰልፍ ጋዜጠኞቹ ሲቀርጹ በነበረበት ወቅት መሆኑን ሲፒጄ አስታውቋል። መለዮ የለበሱ ፖሊሶች አስቁመው በዱላና በኮረንቲ ገመድ እንደመቷቸው የያበለ ሚዲያ ሪፖርተር ተሻገር ጽጋብ እና የአያም ሚዲያ ተባባሪ መስራቾች መሐሪ ካሳይ እና መሐሪ ሰለሞን ለሲፒጄ ተናግረዋል። በጋዜጠኞቹ ላይ የደረሰው ድብደባ በትግራይ ያሉ ባለሥልጣናት ሪፖርተሮች መንግስትን የሚተቹ ጉዳዮችን እንዲዘግቡ እንደማይፈልጉ አሳዛኝ መልእክት የሚያስተላልፍ ነው ብሏል ሲፒጄ በመግለጫው። የትግራይ ጊዜያዊ አስተዳደር ክስተቱን መርምሮ ፖሊሶቹን ተጠያቂ እንዲያደርግ እንዲሁም ጋዜጠኞች የተቃውሞ ሰልፎችን እና የተቃውሞ ድምፆችን መዘገብ መቻላቸውን እንዲያረጋግጥና የበቀል ጥቃት እንዳይወስድ ሲል የመብት ተሟጋች ድርጅቱ ጥሪ አድርጓል። መሐሪ ካሳይ ከሁለት ቀናት በኋላ ሲለቀቅ፣ መሐሪ ሰለሞን ደግሞ ከአራት ቀናት በኋላ መለቀቃቸው ታውቋል። በመቀሌ የተጠራው ሰልፍ በጊዜያዊ አስተዳደሩ ላይ ቅሬታ ያላቸውና አስተዳደሩ የፈላጭ ቆራጭ ባህሪ ያሳያል ብሎ የተቃወሙ ፓርቲዎች ነበር። በቂ የፖሊስ ኃይል የለም በሚል አስተዳደሩ ሰልፉን ከልክሎ እንደነበር ይታወሳል። የክልሉ ጊዜያዊ አስተዳደር ፕሬዚደንት የአቶ ጌታቸው ረዳን መልስ ለማካተት ሞክሮ መልስ እንዳላገኘ ኤኤፍፒ በዘገባው አመልክቷል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ለመንግስት በኮንትራክትነት ይሰራ የነበረ አብርሃም ተክሉ ለማ የተባለ ትውልድ ኢትዮጵያ የአሜሪካን መንግስት በመሰለል ባለፈው ነሐሴ 18 ቀን 2015 በቁጥጥር ስር መዋሉን ትናንት ይፋ የሆነው የክስ ሰነድ አመልክቷል። የኢንፎርሜሽን ቴክኖሎጂ ባለሙያ የሆነው የሲልቨር ስፕሪንግ ሜሪላንድ ነዋሪው የ50 ዓመቱ አብርሃም ተክሉ ለማ ሌላ ሀገርን ለመደገፍ የብሔራዊ መከላከያ መረጃን በማስተላለፍ የብሔራዊ መከላከያ መረጃን ለሌላ አገር ለማስተላለፍ በማሴር እንዲሁም ሆን ብሎ የብሔራዊ መከላከያ መረጃን በግል መያዝ የሚሉ ክሶች ተመስርተውበታል። ሰነዶቹ አንድ ሀገርን ወይም አንድን አካባቢ የሚመለከቱ እንደሆኑና ተከሳሹ ካለ ፍቃድ ኮፒ ማድረጉ ማስወገዱና በግል መያዙ ተመልክቷል። አብርሃም ተክሉ ለማ ሚስጥራዊ መከላከያ ሰነዶቹን ከሌላ ሀገር መንግስት የስለላ ተቋም ጋር ግንኙነት ላለው ባለስልጣን አሳልፎ መስጠቱን ክሱ በተጨማሪ አመልክቷል። በመልእክት ልውውጣቸውም ወቅት አብርሃም ተክሉ ለማ ለባለስልጣኑ መረጃን በማስተላለፍ መርዳት እንደሚሻ ገልጿል ብሏል ክሱ። አብርሃም ተክሉ ለማ ለውጭ ሀገር ባለስልጣኑ አስተላልፎታል የተባለው መረጃ በስም ባልተጠቀሰው አገርና በቀጠናው የሚገኝን ወታደራዊ እንቅስቃሴ የሚያሳይ የሳተላይት ምስልና ሌሎች ወታደራዊ መረጃዎችን ይጨምራል ተብሏል። ሁለቱ የስለላ ክሶች እስከ ሞት ቅጣት ወይም እስከ ዕድሜ ልክ እስራት ሊያስከትሉ እንደሚችሉና ሰነዶችን ለግል መያዝ የሚለው ክስ ደግሞ እስከ 10 ዓመት የእስር ቅጣት ሊያስከትል እንደሚችል ተመልክቷል። በግጭት የተናጠችው ሶማሊያ አገሪቱን በመልቀቅ ላይ ያለው የአፍሪካ ህብረት ሰላም አስከባሪ ኃይል ሂደቱን በሶስት ወር እንዲያዘገይ ጠይቃለች ሲል የኤኤፍፒ ዜና ወኪል ተመልክቻለሁ ያለውን የመንግሥት ሰነድ ጠቅሶ ዘግቧል። ከአልሻባብ ሚሊሻ ጋር በመደረግ ላይ ባለው ፍልሚያ በርካታ ከባድ ችግሮች እንደገጠመው ያስታወቀው የሶማሊያ መንግሥት በሀገሪቱ የጸጥታ አማካሪ በኩል ለተመድ በጽሑፍ ባቀረበው ጥያቄ በዚህ ወር መጨረሻ ሊያወጣ ያቀደው 3000 የሚቆጠር ሰላም አስከባሪ ኃይል ሂደቱን እንዲያዘገይ ጠይቋል። ዲፕሎማሲያዊ ምንጮች እና ሌሎች ምንጮች ጥያቄው መቅረቡን አረጋግጠዋል ሲል ኤኤፍፒ በዘገባው አመልክቷል። በደቡብና ማዕከላዊ ሶማሊያ ላለፉት 16 ዓመታት የመንግስትን ይዞታና መሬትን ሲጠብቅ የነበረው የአፍሪካ ህብረት የሰላም ልዑክ ወይም ከሁለት ዓመታት ወዲህ በሚጠራበት በሶማሊያ የአፍሪካ ህብረት የሽግግር ልዑክ ሀገሪቱን ለቆ መውጣት ጀምሮ ነበር። በተመድ ውሳኔ መሰረት በመጪው የፈረንጆች ዓመት መጨረሻ የልዑኩ ኃይል የአገሪቱን ጸጥታ የመጠበቅ ኃላፊነት ለሶማሊያ ሰራዊት አሳልፎ መስጠቱን ያጠናቅቃል ተብሏል። በመጨረሻም የኒውጀርሲ እንደራሴ የሆኑት ባብ ማኔንዴዝ እና ባለቤታቸው በቤታቸው በተደረገ ፍተሻ 100,000 ዶላር የሚያወጣ ወርቅና 480,000 ዶላር ጥሬ ገንዘብ መገኘቱን ተከትሎ በጉቦ መከሰሳቸውን የፌዴራል አቃቢያን ሕጎች አስታውቀዋል። ዛሬ አርብ ይፋ በሆነው ክስ ላይ እንደተመለከተው ባብ ሜኔንዴዝ በውጭ ጉዳዮች ላይ ተጽዕኖ እንዲያደርጉ የግብፅን ፈላጭ ቆራጭ መንግሥት ተጠቃሚ ማድረግን ጨምሮ ሌሎችንም የሙስና ተግባራት ፈጽመዋል፣ ለዚህም ጥሬ ገንዘብ፣ ወርቅና ቅንጡ መኪናዎችን ተቀብለዋል ተብሏል። የ69 ዓመቱ ባብ ሜኔንዴዝ እና የባለቤታቸው ክስ የመጣው ከስድስት ዓመታት በፊት የመንግሥት ባለሥልጣናት ላይ ተጽዕኖ ለማሳደር ከአንድ ሐኪም ውድ ስጦታ ተቀብለዋል የሚለው ክስ ከሕዝብ የተውጣጡ ዳኞች ለሁለት ተከፍለው ውሳኔ ላይ ሳይደረስ መቅረቱን ተከትሎ ነው። ሜኔንዴዝ በሁለት የተለያዩ ጉዳዮች የተከሰሱ የመጀመሪያው እንደራሴ ናቸው ሲል የሴኔቱ ታሪካዊ ጉዳዮች ቢሮ አስታውቋል። ሴኔቱም በጠባብ ብልጫ የሚመራውን የዲሞክራቲክ ፓርቲ የሚወክሉትና ላለፉት 30 ዓመታት በዋሽንግተን ሲሰሩ የቆዩት ሜኔንዴዝ በሚቀጥለው ዓመት ምርጫ ይጠብቃቸዋል። ከትውልደ ኩባ ቤተሰብ የተገኙት ሜኔንዴዝ ከእንደ አውሮፓን አቆጣጠር 1986 ዓ.ም ጀምሮ በኒው ጀርሲ ግዛትና በዋሽንግተን በተለያዩ የመንግሥት ኃላፊነቶች ላይ ቆይተዋል። ክብራትና ክብራን፣ ለምሽቱ ለዜና የተመደበው ክፍለ ጊዜ በዚሁ ተፈጽሟል። ለቀሪው ክፍለ ጊዜ ወደ አሉላ መልሳቸዋሉ።
እንግዱን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የአርብ ምሽት ዝግጅታችንን ነው። ዛሬ ዕለቱ መስከረም 11 2016 ዓ.ም ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ሲሳይ አሸናፊና ግርማ ደገፋ፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና መገናኛ አቀናባሪያችን ደግሞ አባየሁ ገበያው ናት። የቀጥታ ምስልና ድምፅ አቀናባሪው ጆጊል ነው። አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ ነው የምወስዳችሁ። ኢሰመኮ ከተባበሩት መንግስታት ድርጅት ቡድን ጋር ያወጣው የምርመራ ሪፖርት ለሽግግር ሂደት ወይም ለሽግግር ፍትህ መነሻ ይሆናል አለ። የኢሰመኮና የተባበሩት መንግስታት ድርጅት የጋራ ሰብአዊ መብት ምርመራ ሪፖርት ለፍትህና እውነትን ለማውጣትና ለተጎጂዎች ካሳም ብቸኛ መሰረት ሆኖ እንደሚያገለግል ኮሚሽኑ አስታውቋል። የተባበሩት መንግስታት ያቋቋመው ዓለም አቀፍ የሰብአዊ መብቶች ባለሙያዎች ኮሚሽን በኢትዮጵያ ጉዳይ ላይ ያወጣውን ሁለተኛ ሪፖርት ትላንት በይፋ ሲያደርግ በኢትዮጵያ የሽግግር ፍትህን ለመተግበር እየተካሄደ ነው የተባለውን ጥረትም አጣጥሏል። መንግስት በሽግግር ፍትህ ሂደቱ ላይ ከባለሙያዎች ኮሚሽኑ ጋር ንግግር እንደሌለውም ጠቅሷል። በጄኔቫ የቀረበውን የኮሚሽኑ ሪፖርት አስመልክቶ በስፍራው ተገኝተው ንግግር ያሰሙት የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ ለኢትዮጵያ የሽግግር ፍትህ ሂደት እንደ መነሻ ሊያገለግል የሚችለው የእርሳቸው ተቋም ከተመድ ጋር ያዘጋጀው የምርመራ ሪፖርት እንደሆነ ሞግተዋል። የዚህንም ምክንያት ሲያስረዱ ኢሰመኮ ምክትል ኮሚሽነር ራኬብ መሰለ ዓለም አቀፉ የባለሙያዎች ኮሚሽን ስራውን በርቀት ማከናወኑና የጣምራ ምርመራውን ሪፖርት በኢትዮጵያ መንግስት ተቀባይነት ማግኘቱን ጠቅሰው አብራርተዋል። በኢትዮጵያ የጦር ወንጀሎችና በሰው ልጆች ላይ የሚፈጸሙ ወንጀሎች አሁንም ቀጥለዋል ያለው ዓለም አቀፉ የባለሙያዎች ኮሚሽን በአማራ ክልል ያለው ግጭት መባባሱን ጠቅሶ የስራው ጊዜው እንዲራዘምም ጠይቋል። ለዝርዝሩ ኬኔዲ አባተ።
በኢትዮጵያ ተፈጽመዋል የተባሉ የሰብአዊ መብት ጥሰቶችን እንዲመረምር በተባበሩት መንግስታት የሰብአዊ መብቶች ምክር ቤት የተቋቋመው ዓለም አቀፍ የሰብአዊ መብት ባለሙያዎች ኮሚሽን ሁለተኛ የምርመራ ሪፖርቱን ትላንት ለምክር ቤቱ አቅርቧል። ሶስት ባለሙያዎችን በአባልነት ያቀፈው ኮሚሽኑ ይፋ ባደረገው ሪፖርት የፕሪቶሪያው የሰላም ስምምነት ከተፈረመ ከአንድ ዓመት ገደማ በኋላም በኢትዮጵያ ውስጥ የጦር ወንጀሎችና በሰው ልጆች ላይ የሚፈጸሙ ወንጀሎች አሁንም ቀጥለዋል ብሏል። በኢትዮጵያ የሽግግር ፍትህን ተግባራዊ ለማድረግ እየተደረገ ያለውን ጥረትም የአፍሪካንና ዓለም አቀፍ መመዘኛዎችን ያላሟላ ነው በማለት ተችቷል። ይህ የኮሚሽኑ ትችት የኢትዮጵያ መንግስት ከሚለው በተቃራኒ ነው። በሽግግር ፍትህ ሂደቱ ዙሪያ ከዓለም አቀፉ የባለሙያዎች ኮሚሽን ጋር ከመነጋገር ይልቅ መንግስት በጉዳዩ ላይ ያደረገውን ጥቂት ጥረት ማሳወቅ ላይ ብቻ ትኩረት አድርጓል ሲልም ሪፖርቱ አመልክቷል። ሪፖርቱ ትናንት 47 አባላት ባሉት የጄኔቫው የተመድ የሰብአዊ መብቶች ምክር ቤት 54ኛ ጉባኤ ላይ በቀረበበት ወቅት በስፍራው የነበሩት የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ ሪፖርቱን በተመለከተ አስተያየት ሰጥተዋል። ዶክተር ዳንኤል በሰሜን ኢትዮጵያ ከተካሄደው ጦርነት ጋር በተያያዘ ለሚካሄድ የፍትህ እውነትን የማውጣትና ተጎጂዎችን የመካስ ሂደት ብቸኛ መሰረት ሊሆን የሚችለው ኢሰመኮና የተመድ የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት በጋራ ያወጡት የምርመራ ሪፖርት ነው ብለዋል። ዶክተር ዳንኤል ይህን ያሉበትን ምክንያት በተመለከተ የኢሰመኮ ምክትል ዋና ኮሚሽነር ራኬብ መሰለ ለአሜሪካ ድምጽ ማብራሪያ ሰጥተዋል።
ይሄ እንግዲህ ማለት ቦታው ላይ ተገኝቶ የሚመለከታቸውን ባለጉዳዮች ከቀኝም ከግራም ተጎጂዎችን በተለይ ደግሞ ባሳተፈ መልኩ አብዛኛውን ቦታዎች መድረስ የምንችልባቸውን በወቅቱ ደርሰን የሚመለከታቸውን ባለጉዳዮች አነጋግረን አመሳክረን አረጋግጠን የወጣ ሪፖርት ይሄ ብቻ ነው። የተባበሩት መንግስታት የሰብአዊ መብት ቢሮ ጽህፈት ቤት ጋር የሰራ ነው ጣምራው ሪፖርት። ይህኛው የዓለም አቀፉ ኮሚሽን ከውጭ ሆኖ ዩጋንዳ መቀመጫውን አድርጎ ነው የተሰራው። ቦታው ላይ መሬት ላይ ተገኝቶ መረጃ ማሰባሰብ ስላልቻለ ለዚህ የተለየ ባህሪ የሚሰጠው ይህ ነው። ሌላው ባህሪው ደግሞ እንግዲህ ዋና ይህንን ምክረ ሀሳቦቹን መፈጸም ያለበት ዋና ተዋናኝ የኢትዮጵያ መንግስት ተቀብሎት በዛ መልኩ ምክረ ሀሳቦቹን እየፈጸመ ያለው ሪፖርት ስለሆነ ምርመራ ስለሆነ ይህም ልዩ ያደርገዋል።
ግድያና ጾታዊ ጥቃትን ጨምሮ በኢትዮጵያ ያለው የሰብአዊ መብት ጥሰት አሳሳቢ እንደሆነ የገለጸው የዓለም አቀፉ ባለሙያዎች ኮሚሽን እነዚህ ስልታዊና የቀጠሉ ያላቸው ጥሰቶችና ወንጀሎች በትግራይ በአማራ በኦሮሚያና በሌሎችም አካባቢዎች ውስጥ ባሉ ማህበረሰቦች መካከል መከፋፈልና መቃቃርን እየፈጠሩ ነው ብሏል። በኢትዮጵያ ያሉት ግጭቶች በአሁን ወቅት ሀገር አቀፍ ሊባል በሚችል ደረጃ እየተስፋፉ ነው ያሉት የኮሚሽኑ ሰብሳቢ መሐመድ ቻንዲ ኡስማን በትግራይ በኦሮሚያና በተለይም በአማራ ክልል ከፍተኛ የመብት ጥሰቶች ቀጥለዋል ብለዋል። የኢትዮጵያ መንግስት በበኩሉ እንደወትሮው የኮሚሽኑን ሪፖርት እንደማይቀበል ይፋ አድርጓል። በጄኔቫ የተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ አምባሳደር ጸጋብ ከበበው ኮሚሽኑ በኢትዮጵያ ያሉትን አውንታዊና ብዙ ተቀባይነት ያገኙ የፖለቲካ ለውጦች በእጅጉ አጣጥሏል ሲሉ ተቃውመዋል። ከፕሪቶሪያው ስምምነት በኋላ ኢትዮጵያ ችግሮችን በሰላማዊ መንገድ ለመፍታት ከፍተኛ ጥረት እያደረገች ነው ያሉት አምባሳደሩ ስምምነቱን ተከትሎ የመሳሪያ ድምጾች መቀነሳቸውንም ኮሚሽኑ እውቅና አልሰጠም ሲሉ ተችተዋል። የዓለም አቀፉ የባለሙያዎች ኮሚሽን ሰብሳቢ መሐመድ ቻንዲ ኡስማን በበኩላቸው የፕሪቶሪያው የሰላም ስምምነት መፈረሙ በአብዛኛው የመሳሪያ ድምጾችን ጸጥ ያሰኘ ቢሆንም በሰሜኑ የሀገሪቱ ክፍል ያለውን ግጭት አልፈታም ወይም ምንም አይነት አጠቃላይ ሰላም አላመጣም ሲሉ ተናግረዋል። ከስምምነቱ በኋላም የኤርትራ ጦር በትግራይ ክልል እንደሚገኝና የሰብአዊ መብት ጥሰት መፈጸሙን እንደቀጠለም ሪፖርቱ አመልክቷል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ለሮይተርስ በሰጡት አስተያየት ሪፖርቱ ስም አጥፊ መሆኑን ገልጸው ሀገሪቱ መደበኛ ምላሽ እያዘጋጀች ነው ብለዋል። በኦሮሚያና በአማራ ክልል ደግሞ የኢትዮጵያ መንግስት ኃይሎች የሰላማዊ ሰዎች ግድያን ጨምሮ ከባድ መሳሪያዎችን ጭምር በመጠቀም ዘርፈ ብዙ የሰብአዊ መብት ጥሰቶችን እንደሚፈጽሙ በኮሚሽኑ ሪፖርት ተመልክቷል። ተጠያቂነትን ለማረጋገጥ በመንግስት በኩል የሚወሰድ ተአማኒነት ያለው እርምጃ የለም ሲሉም የኮሚሽኑ ሰብሳቢ አመልክተዋል። ኢትዮጵያ ተጠያቂነትን ለማረጋገጥ የሽግግር ፍትህ ሂደት እየተገበረች መሆኗን ከመግለጽ ባለፈ በጄኔቫ የተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ አምባሳደር ጸጋብ ከበበው ለቀረቡት ትችቶች ቀጥተኛ ምላሽ አልሰጡም። ከኢትዮጵያ መንግስት በኩል ተጨማሪ አስተያየት ለማግኘት ያደረግነው ጥረት የሀገሪቱ መንግስት ኮሚኒኬሽን አገልግሎት ሚኒስትር የእጅ ስልካቸው ላይ ደውለን ባለማንሳታቸው ሊሳካልን አልቻለም። በኢትዮጵያ መንግስት በኩል ተቀባይነት የሌለው ዓለም አቀፉ የባለሙያዎች ኮሚሽን የቆይታ ጊዜው እንዲራዘም የተመድን የሰብአዊ መብቶች ምክር ቤት ጠይቋል። ከዚህ ቀደም በጥቂት አብላጫ ድምጽ እድሜው የተራዘመው ይህ ኮሚሽን የስራ ጊዜው ሊያበቃ ከሁለት ወር ያነሰ ጊዜ ይቀረዋል። የባለሙያዎች ኮሚሽኑ ሰብሳቢ መሐመድ ቻንዴ የኮሚሽኑ የስራ ጊዜ እየተጠናቀቀ ያለው ምርመራው መቀጠል ባለበት ወቅት መሆኑን ገልጸው በአማራ ክልል እየደረሰ ያለውን የመብት ጥሰት በማመልከት የስራ ጊዜው እንዲታደስ አሳስበዋል። በዚህ ጉዳይ ላይ አስተያየታቸውን የጠየቅናቸው የኢትዮጵያ ሰብአዊ መብቶች ኮሚሽን ምክትል ዋና ኮሚሽነር ራኬብ መሰለ ተከታዩን ብለዋል።
የተባበሩት መንግስታት ድርጅት ሰብአዊ መብት ጽህፈት ቤት ጋር ተባብሮ ስራውን እየሰራ ምርመራዎችን እያደረገ ምክር ሀሳቦችን እያቀረበ ለመንግስትም ምክር እያቀረበ በምን አይነት መልኩ መፈጸም እንዳለባቸው እያደረገ ያለ ብሔራዊ ተቋም ባለበት ሌላ ዓለም አቀፍ ተቋም መጥቶ ስራውን ይሰራው ማለት ዘላቂ በሆነ መልኩ ሁኔታውን ለመቅረፍ እና ዳግመኛ እንደዚህ አይነት ስህተት እንዳይፈጠር ለማድረግ ትክክል አካሄድ ነው ብለን አንገምትም። ምክንያቱም ተቋም እስካለ ድረስ ብሔራዊ ተቋም ያ ተቋም ነው ተደግፎ ሁኔታዎቹን ስራዎቹን መስራት ያለበት። ስለዚህ ይሄ ተቋም እዚህ መጥቶ መስራት ያስፈልጓል የሚለው ብዙ አሳማኝ አይደለም አሁን ባለበት ሁኔታ። አይ ግዴታ መሆን አለበትም ካለ ከቴክኒካል ድጋፍ ውጪ አስፈላጊነቱ ብዙ አይታየንም። እንዳይታየውም የሚያወጣው ሪፖርት በጣም ከእኛ ካወጣናቸው ከዚህ ቀደም እንዲሁም ወቅቱን በጠበቀ ሁኔታ ካወጣናቸው ሪፖርቶች የተለየ ነገር እስካሁን ድረስ አላየንበትም። ሌላው ግን በጣም መታየት ያለበት የዓለም አቀፍ ተቋም በኢትዮጵያ መንግስት ቅቡልነት አግኝቷል ወይ የሚለው ነው። ምክንያቱም እንደዚህ አይነት ተቋም የመንግስት ቅቡልነት ካላገኘ እዚህ ቦታው ላይ ተገኝቶ ስራውን መስራት ካልቻለ፣ የቴክኒክ ድጋፍም እየሰጠ በውይይት በአቅም ግንባታ ላይ እየተሳተፈ ሁኔታዎችን መለወጥ ካልቻለ አሁንም ምንም ውጤት አያመጣም። ግብአት ማባከን ካልሆነ በስተቀር ለመሬት ላይ ላለው ሁኔታ ብዙም ለውጥ የሚያመጣ አይመስለንም።
ይሁን እንጂ የዓለም አቀፉ የባለሙያዎች ኮሚሽን የስራ ጊዜ እንዲራዘም አንዳንድ አካላት እየወተወቱ ነው። ከነዚህም መካከል ሐኪሞች ለሰብአዊ መብቶች የተባለ መሰረቱን በዩናይትድ ስቴትስ ያደረገ መንግስታዊ ያልሆነ የሰብአዊ መብት ተሟጋች ድርጅት ይገኛል። የዓለም አቀፉ የባለሙያዎች ኮሚሽን ያወጣው ሪፖርት በይዘቱ ሐኪሞች ለሰብአዊ መብቶች በቅርቡ ካወጣው ሪፖርት ጋር የሚጣጣም መሆኑን የገለጹት የድርጅቱ የጥብቅናና ፖሊሲ ዳይሬክተር ኤሪካ ዴሊ የመንግስታቱ ድርጅት የሰብ አዊ መብቶች ምክር ቤት አባላት የኮሚሽኑን የስራ ጊዜ ቢያንስ ለአንድ አመት የሚያራዝም ውሳኔ እንዲያደርጉ እናሳስባለን ብለዋል። መቀመጫውን በአሜሪካ ያደረገው የኦሮሞ ቅርስ አመራርና ተሟጋቾች ማህበርም እንዲሁ በመላ ኢትዮጵያ የመብት ጥሰቶችን ለመመርመር የዓለም አቀፉ ኮሚሽን ብቸኛ ተአማኒ ድርጅት ነው በማለት የስራ ዘመኑ እንዲራዘም ጥሪ አድርጓል። የዓለም አቀፉ የሰብ አዊ መብት ባለሙያዎች የስራ ጊዜ ለሶስተኛ አመት የመራዘምና ለመራዘም ጉዳይ በቅርቡ በሰብአዊ መብቶች ምክር ቤት ውሳኔ እንደሚሰጥበት ይጠበቃል። ሆኖም የኮሚሽኑ የስራ ጊዜ እንዲራዘም እስካሁን ጥያቄ ያቀረበ የምክር ቤቱ አባል አገር የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን ለዕለቱ አቪርስ አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የትንታኔው ዘገባዎች ይቀጥላሉ። ተከታዩ ደግሞ ወደ አማራ ክልል ይወስደናል። በሰሜንና ደቡብ ወሎ አንዳንድ አካባቢዎች የስልክ አገልግሎት እንደተቋረጠ ተገለጠ። በአማራ ክልል በሰሜንና በደቡብ ወሎ ዞኖች እንዲሁም በአካባቢዎቻቸው የስልክ አገልግሎት መቋረጡን ቤተሰቦቻቸውን ለማግኘት ያለመቻላቸውን ነዋሪዎች ለአሜሪካ ድምፅ ገልጠዋል። በሌላ በኩል ባለፈው ማክሰኞ በደቡብ ማርቆስ በፍኖተ ሰላምና በደንበጫ ከተሞች እንዲሁም በአካባቢዎቻቸው የተቋረጠው የስልክ አገልግሎት እስካሁን እንዳልተጀመረ የባህር ዳር ነዋሪዎች ሰሞኑን ለአሜሪካ ድምፅ አመልክተዋል። ጉዳዩን አስመልክቶ ከፌዴራልም ሆነ ከክልል መንግስት የስራ ኃላፊዎች መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። አስቴር ምስጋናው ተከታትለዋለች።
በኢትዮጵያ አማራ ክልል የሰው ህይወት የከጠፈውን ግጭት መቀጠሉን ተከትሎ ከትላንት ሐሙስ ጀምሮ በሰሜንና ደቡብ ወሎ ዞኖች ባሉ አንዳንድ ወረዳዎች የስልክ አገልግሎት መቋረጡን የአሜሪካ ድምጽ ያነጋገራቸው ነዋሪዎች ተናግረዋል። አበጋዝ የተባሉ የአባታቸው ስም እንዳይገለጽ የጠየቁ የደሴ ከተማ ነዋሪ ቆቦ የሚገኙ ቤተሰቦቻቸውን ለመጠየቅ የደወሉት ስልክ እንዳልሰራ ይናገራሉ።
ቤተሰቦች ያሉት ቆቦ 04 ቀበሌ አካባቢ ናቸው። ከጠዋት ጀምሮ ከአራት ሰዓት ጀምሮ በቃ ስልክ በተደጋጋሚ ደወልኩኝ፣ ጥሪ እያስተላለፈ ነው የሚለው። ያው ቤተሰቦቻችንን ማግኘት አልቻልንም። ለመሄድም እኔ ሙከራ አድርጌ ነበረ። ያለው አየርም ከዚህ ወደዛ ጥሩ ስላልሆነ አልቻልኩም።
ሌላው ስሙን እንዳንጠቅስ ድምፁንም እንዳናሰማ የጠየቀን የደሴ ከተማ ነዋሪ በዞኑ በተለይ በምዕራቡ አካባቢ የስልክ አገልግሎት መቋረጡን ማረጋገጡን ይናገራል። የተቋረጠባቸው አካባቢዎችም በተንታ፣ ደላንታ፣ ቦረና፣ ለጋምቦና ሌሎች አካባቢዎች መሆናቸውን ገልጾልናል። በተመሳሳይ በሰሜን ወሎ ዞን ወልዲያ ከተማ ነዋሪ የሆነችውና ለደህንነቷ ስለምትሰጋ ስሟን በሚስጥር እንድንይዝ የጠየቀችን ግለሰብ አብሮ ወረዳ የሚገኙ የታመሙ እናቷን ለመጠየቅ ከትናንት ሐሙስ ጀምሮ ብትደውልም አገልግሎቱ ባለመኖሩ ምክንያት ቤተሰቦቿንም ሆነ ዘመዶቿን ማግኘት እንዳልቻለች ትናገራለች።
ከንሰራም በቃ እዛም የሰላም ሁኔታ የተረጋጋ አይደለም እና አሁን ማግኘት አልቻልኩም። ገና መድረሷንም አላወቅኩም። እንደገና እንዴት ብላም እንደከረመች ሕክምና ቀጠሮ ነበራት። በሽተኛ ናት፣ እየታመመች ነው። አሁን ምን ላይ እንዳለች ማወቅ አልቻልኩም እና በጣም ተጨናንቄ ያለሁ።
ሌላው በስልክ ያነጋገርነውና ሳሙኤል ከሚለው ስም ውጭ ለመናገር ፈቃደኛ ያልሆነው የመቂት ወረዳ ነዋሪ ብዙ ቦታ ደውሎ ስልክ እንዳልሰራለት ይናገራል።
እኔ የምኖረው አሁን መቂት ነው። ያው ግን አካባቢ ብቻ ዚች ከተማ ላይ ነው እንጂ የሚሰራው ስልክ ጋሸና፣ ኩልመስክ፣ ላንታ ምናምን በዚህ ዙሪያ ብዙ ቦታዎች ነው። ለዙሪያ ቆቦ ምናምን ስልክ ብዙ ጊዜ አይሰራም፣ ተቋርጧል።
ከመቼ ጀምሮ?
ትናንት ጠዋት ነበር። ከትናንት ጠዋት ጀምሮ አይሰራም እስካሁን።
ባለፈው ረቡዕ ለኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ በዋትሳፕ መተግበሪያ መረጃ እንዲሰጡን ጠይቀናቸው ለቦርድ ስብሰባ ውጭ ሀገር እንደሚገኙና የሚመለከተው አካል ምላሽ እንዲሰጠን ሰዎችን እንደሚመድቡልን በመልእክታቸው መግለጻቸው ይታወሳል። ዛሬም በተመሳሳይ መልእክት ለዋና ስራ አስፈጻሚዋ በዋትሳፕ መተግበሪያ መልእክት ብንልክም ምላሽ ሳይሰጡን ቀርተዋል። በሌላ በኩል ባለፈው ማክሰኞ በምስራቅና በምዕራብ ጎጃም ዞኖች በሚገኙ አንዳንድ ከተሞች የተቋረጠው የስልክ አገልግሎት እስካሁን አለመጀመሩን ቤተሰቦቻቸውን ደውለው ለማነጋገር ያልቻሉ የባህር ዳር ከተማ ነዋሪዎች ዛሬም ለአሜሪካ ድምጽ አረጋግጠዋል። ወይዘሮ ጻሄ ካሳ የተባሉ አስተያየት ሰጪ ዛሬም ወደ ደብረ ማርቆስ ከተማ ደውለው አገልግሎት ማግኘት እንዳልቻሉና አሁንም ጭንቀት ውስጥ መሆናቸውን ተናግረዋል።
በየቀኑ በየደቂቃው እየተበቃጠለ ነው። ምንም ነገር የለም። ምንም ለውጥ የለም። በሰው ሰው አይመጣ፣ መኪና አይሄድ፣ ወደ ወደ የሚባል ነገር የለም። ምንም ወሬ የለም። በቃ አራት ቀኑ ነው። ምንም ነገር የለም። በቃ ዝም ዝም ነው።
ሌላው ሰለሞን ታሪኩ የተባሉ ግለሰብም ዛሬም ወደ ደንበጫና ፍኖተ ሰላም ከተሞች ቢደውሉም ቤተሰቦቻቸውን ማግኘት አልቻልኩም ብለዋል።
ፍኖተ ሰላም ደንበጫ ሞክሬ ነበር፣ ስልክ ደውዬ አይሰራም። ስልካቸው ስለማይሰራ ዝግ ስለሆነ እሱ ቤተሰቦቻችንን ማግኘት አልቻልንም። አሁንም ጭንቀት ላይ ነን። ሂደን እኳ እንትን ሂደን በአካል እኳ ቤት እንዳንሄድ ስልክ መስመሩ ዝግ ነው። ትራንስፖርት የለም። ስለዚህ በዚህ ሁኔታ ላይ ጭንቀት ላይ ነው የእስካሁን ያለ ነው።
ስንተኛ ቀናችሁ ሆነ ማለት ነው?
አራተኛ ቀናችን ይሆን።
አመሻሹም በደብረ ማርቆስ ከተማ የስልክ አገልግሎት እንደተጀመረ ሰምተን ለማረጋገጥ ብንደውልም ሳይሰራልን ቀርቷል። የነዋሪዎችን ቅሬታ ይዘን ዛሬም ለክልሉ የመንግስት ኮሚኒኬሽን አገልግሎት ጽህፈት ቤት ኃላፊ በመሆን በቅርቡ ለተሾሙት ለዶክተር መንገሻ ፈንታው በእጅ ስልካቸው ላይ ብንደውልም ባለመስራቱ፣ እንዲሁም በምክትል ርዕሰ መስተዳደር ማዕረግ በቅርቡ የአስተዳደር ጉዳዮች አስተባባሪና የሰላምና ጸጥታ ቢሮ ኃላፊ ሆነው ለተሾሙት ለአቶ ደሳለኝ ጣሳው የእጅ ስልክ ላይ ብንደውልም ስልካቸው ባለመነሳቱ ምክንያት ምላሻቸውን ማካተት አልቻልንም። ለአሜሪካ ድምፅ አስቴር ምስጋናው ነው።
አስቴርን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ በተከታዩ ርዕስ ደግሞ ወደ ስልጤ ነው የምናቀናው። በቅበት ከተማ የሃይማኖት ግጭት ተጠርጣሪዎች በሕግ እንዲጠየቁ ሲል ኢሰመኮ አሳሰበ። በማዕከላዊ ኢትዮጵያ ክልል ስልጤ ዞን ስልጤ ወረዳ ቅበት ከተማ በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ላይ ደርሷል ያለውን ልዩ ልዩ የሰብአዊ መብቶች ጥሰት ማጣራቱን ያስታወቀው የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ መንግስት ወንጀል ፈጻሚዎችን በሕግ ተጠያቂ እንዲያደርግም ጠይቋል። የቀድሞ የደቡብ ብሔር ብሔረሰቦችና የሕዝቦች ክልል የመንግስት ሰራተኞች ምደባ የሰራተኛውን ፍላጎት፣ የቤተሰብን አንድነት፣ የማህበራዊና ጤናን ሁኔታ ከግምት በማስገባት በግልጽና ፍትሐዊ መንገድ ምላሽ እንዲሰጥበትም ኢሰመጉ ጠይቋል። የስልጤ ዞን አስተዳደር በበኩሉ በቅበት ከተማ የተፈጠረውን ችግር አስመልክቶ የመብቶች ተሟጋቹ ተቋም ያወጣውን መግለጫ ሐሰተኛና ሚዛናዊነት የጎደለ ነው ብሎታል። በቅበት ከተማ ተፈናቅለው በቡታጅራና ቅድስተ ማርያም ቤተ ክርስቲያን የተጠለሉ ከ1200 በላይ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች አሁንም በደብሩ እንደሚገኙና ከፍተኛ ችግር ላይ መውደቃቸውንም ለአሜሪካ ድምፅ አመልክተዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታትሎታል።
በማዕከላዊ ኢትዮጵያ ክልል ስልጤ ዞን በሃይማኖት ተቋማት ላይ የሚደረግ ጥቃት የተለመደ መጥቷል የሚለው የትላንቱ የኢሰመጉ መግለጫ ባለፈው ዓመት ነሐሴ 29 ቀን 2015 ዓ ም በቅበት ከተማ ሃይማኖትን የለየ የንብረት ዘረፋና ውድመት እንዲሁም ዜጎችን የማፈናቀል ድርጊት እንደተፈጸመ ገልጿል። በስልጤ ዞን ስልጤ ወረዳ ቅበት ከተማ ሙስሊም ወጣቶች በከተማው ላይ ተንሰራፍቶ ሴቶቻችን ይጥላል ያሉትንና የመተት መንፈስ ሲሉ የጠሩትን ከፍተኛ ድምፅ ባለው ጸሎት እናስወጣለን ሲሉ ባደረጉት እንቅስቃሴ ከፖሊስ ጋር በመጋጨታቸው የሰው ሕይወት ማለፉንና የአካል ጉዳት መድረሱን ነዋሪዎች የተናገሩትን ጠቅሰን መዘገባችን ይታወሳል። በዕለቱ ወደ 60 ቤቶች እንደተቃጠሉና እንደፈረሱ እንዲሁም 1200 የከተማው የኦርቶዶክስ እምነት ተከታዮች ተፈናቅለው ወደ ቡታጅራ ቅድስት ማርያም ቤተ ክርስቲያን እንደሸሹ ማረጋገጡን የኢሰመጉ ምክትል ዋና ዲሬክተር አቶ ተስፋዬ ገመቹ ለአሜሪካ ድምፅ በስልክ ተናግሯል።
የትኛውንም እምነት ይከተል አንድ ሰው፣ መብቱ ግን ሊከበር ይገባል እና በመግባባት ነው ነገሮችን መፍታት ያለብን እንጂ በእንደዚህ አይነት ሁኔታ መሆን የለበትም ነው የሚል ያለን እና ይህንን በተመለከተ ተፈናቅለው ወደ ሌላ አካባቢ የሄዱትን ሰዎች ቡታጅራ ማርያም ቤተክርስቲያን የተሰደዱ ሰዎችን ተመልክተናል። እንደዚሁም ደግሞ የሙስሊም ማህበረሰብ ውስጥ የተጎዱ ሰዎች እንደዚሁ እነሱም ኮንሲደር ሊደረጉ እንደሚገባ ተገቢነት እንደሌለው የትኛውም ላይ ጫና ማድረግ እንደሌለበት እና ተቻችለን መኖር እንዳለብን ይሄንን ለማሳየት ያወጣ ነው ሪፖርት ነው።
ምክትል ዋና ዲሬክተሩ በተፈጠረው ሁከት ምክንያት የደረሰውን ጉዳት አብራርቷል።
የአንዱን እምነት አንዱ የሚያከብር ካልሆነ በሰላም መኖር አይቻልም። ስለዚህ ተገቢነት ባለው መንገድ ነው እምነቱን የትኛውም አካል ማራመድ ያለበት። አግባብ ያልሆኑ ሁኔታዎች የሚኖሩ ከሆነ ያንን በህግ አግባብ ነው መፍታት ያለበት፣ በመቀራረብ ነው መፍታት ያለበት እንጂ እንደዚህ በኃይል አንዱ አሳዳጅ አንዱ ተሳዳጅ ሊሆን አይገባም እና ይሄ ነገር መቆም አለበት ነው እየተደጋገመ ያልነው። ከዚህ በፊትም ተመሳሳይ ነገሮች ነበሩ። ሁለቱም አካላት ቁጭ ብለው የመወያየት ልምድ ሊኖር ይገባል። የጀመሩትን አሁን አንዳንድ ጅማሪዎች እንዳሉ ሰምተናል እና እነዚህ ጅማሪዎች መዳበር አለባቸው። መንግስትም ደግሞ ሳይወግን በአግባቡ ነገሩን ማኔጅ ማድረግ አለበት የሚል እምነት ነው ያለው።
በመሆኑም መንግስት ወንጀል ፈጻሚዎች በህግ እንዲጠየቁ እንዲያደርግ፣ ጉዳት የደረሰባቸውም ዜጎች እንዲካሱና ወደ ቀያቸው እንዲመለሱ፣ ዘላቂ መፍትሄም እስኪገኝ ድረስ ዜጎች በሃይማኖታቸው ምክንያት ጥቃት እንዳይደርስባቸው ጥበቃ እንዲያደርግ ኢሰመጉ ጥሪውን ማቅረቡን አቶ ተስፋዬ አስታውቀዋል።
የህግ ተጠያቂ ሊሆኑ የሚችሉ አካላትን፣ ጥሰት የፈጸሙ አካላትን ተጠያቂ ማድረግ እንዳለበት ነው አንድ የጠቀስ ነው እና እነዚህ መሰል ጥቃቶች እንግዲህ በየጊዜው ሪከር እያደረጉ ስለሆነ በቂ ትኩረት ተሰጥቶት ዘላቂ የሆነ መፍትሄ ሊሰጠው የሚገባው።
የስልጠ ዞን አስተዳደር በበኩሉ ባለፈው ዓመት ነሐሴ 29 ቀን 2015 ዓ.ም ስለተፈጠረው የጸጥታ ችግር ኢሰመጉ ያወጣው መግለጫ ፈጽሞ ገለልተኛ ያልሆነም፣ ከተቋሙ የማይጠበቅና ግጭት አባባሽ ነው ሲል ቃል በቃል የሚተች ነው። ስለ ችግሩ መንስኤና አጠቃላይ ሁኔታ ተቋሙ በዝርዝር በአካል መጥቶ ሳያጣራ የሰብአዊ መብቶች ጥሰት ተፈጽሟል ማለቱም ተቀባይነት እንደሌለው የዞኑ አስተዳደር አስታውቋል። የስልጠ ዞን አስተዳደርን ትችትና ተቃውሞ አስመልክቶ የኢሰመጉ ምክትል ዋና ዲሬክተር አቶ ተስፋዬ ይህንን ብሏል።
እኛ ጉዳቱ በከፍተኛ ደረጃ የደረሰውን ነው ያወጣ ነው እንጂ ማለት ይሄ ለአንደኛው ወገን የማድላት አይደለም። መረጃዎች በምንጠይቅበት ጊዜ ፈቃደኞች አይደሉም አንዳንዴ መረጃ ለመስጠት። ዞሮ ዞሮ ግን በግልጽ የሚታይ ጥሰት እንደተደረገ የተፈደዱ ሰዎች እንዳሉ ነው ለማሳየት የፈለግ ነው። ይሄ ደግሞ እውነት ነው። ምክንያቱም ሄዶ ቡታጅራ ማርያም ቤተክርስቲያን ማጣራት ይቻላል። በሚዲያም በተለያየ መልኩ እየተሰራጨ ያለ ነው። ስለዚህ ሚዛናዊነት የጎደለ ነው የሚለውን ነገር በእኛ በኩል የምንቀበለው አይደለም።
ከቅበት ከተማ ተፈናቅለው በቡታጅራ ቅድስት ማርያም ቤተክርስቲያን ቅጥር ግቢ ውስጥ ከ1200 በላይ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች በዛው ደብር እንደሚገኙና ለችግር እንደተጋለጡ ለአሜሪካ ድምፅ ገልጸዋል። ትናንትና የወጣው የኢሰመጉ መግለጫ በአዲሶቹ የደቡብ ኢትዮጵያና የማዕከላዊ ኢትዮጵያ ክልሎች ላይ ትኩረት አድርጓል። በዚህም የቀድሞ የደቡብ ብሔር ብሔረሰቦችና ህዝቦች ክልል የመንግስት ሰራተኞች ወደ አዳዲሶቹ ክልሎች በተመደቡበት አስራ ላይ ያቀረቧቸውና ምላሽ ሳያገኙ ለአምስት ሳምንታት ደጅ የጠኑባቸውን ቅሬታዎችን ተመልክቷል። ጉባኤው የሰራተኞቹ ቅሬታዎች መብታቸውን በማይጥስ ግልጽና ፍትሐዊ በሆነ መንገድ መፍትሄ እንዲሰጠው ማሳሰቡን አቶ ተስፋዬ ተናግሯል።
ምደባውን የሚያደርጉ አካላት ደግሞ ኮንሲደር ማድረግ ያለባቸው ነገር አለ። ማለት ባልና ሚስት ቢሆኑ ባል አንድ ክልል፣ ሚስት ሌላ ክልል ማድረግ ማለት እንግዲህ በዛ ውስጥ የሚበተን ቤተሰብ ነው የሚበተነው አብሮ። ስለዚህ እነዚህ ነገሮች ፍትሐዊ መሆን አለበት፣ አመዳደቡ ምክንያታዊ መሆን አለበት። የትኛውም አንድ ሰው ማዕከላዊ ኢትዮጵያ ሲመደብ ወይ ደቡብ ኢትዮጵያ ሲመደብ ወይ ምዕራብ ኢትዮጵያ ሲመደብ ወይ ሲዳማ ክልል ላይ ሲመደብ ምክንያታዊ መሆን አለበት። እነዛ ምክንያቶች በትክክል የተቀመጡና አንዱን ከአንዱ ሊያበላልጡ የሚችሉ አግባብነት ያላቸው ተቀባይነት ያላቸው መስፈርቶች መኖር አለባቸው። ከመስፈርቱ በተጨማሪ ግን ሰብአዊነት የታከለበት መሆን አለበት።
የደቡብ ክልል የመንግስት ሰራተኞች ምደባ ዓለም አቀፍ አስገዳጅ ስምምነቶችና የአሰሪና የሰራተኞችን ህግጋትን መሰረት ባደረገ መልኩ እንዲፈጸም ኢሰመጉ በመግለጫው አሳስቧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
ዮናታንን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ አሁን ወደ ዓለም አቀፍ ርዕሶች ነው የምንሻገረው። በዓለም የሰላም ቀን የሴቶች ወሳኝ ተሳትፎ ጎልቶ ወጥቷል ይላላል ወደ ኒውዮርክ የሚወስደን ተከታዩ ዘገባ። በዚሁ የዓለም አቀፍ የሰላም ቀን ዩናይትድ ስቴትስ ከተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ለጎን ሴቶች በዓለም ዙሪያ ሰላምን ለመገንባትና ደህንነትን ለማረጋገጥ የሚጫወቱትን ሚና ለማጠናከር የሚረዱ አዲስ ውጥኖችን አስተዋውቃለች። የአሜሪካ ድምጿ ቬሮኒካ ባልደራስ ኢግሌሲያስ ዝርዝሩን ይዛለች። ደረጀ ደስታ እንደሚከተለው ያቀርበዋል።
የዓለም መሪዎች በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ንግግር ማድረጋቸውን ሲቀጥሉ በኒውዮርክ ከፍተኛ ባለስልጣናት የተሳተፉበት ሌላ ዝግጅት ሴቶች በዓለም ዙሪያ ሰላምን ለማስፈን በሚጫወቱት ወሳኝ ሚናና ይህን በሚያደርጉበት ጊዜ ከሚገጥሟቸው ስጋቶች እንዴት እንደሚከላከሉ ያተኮረ ዝግጅት እየተካሄደ ነበር። በተባበሩት መንግስታት ድርጅት የሴቶች ጉዳይ ዳይሬክተር ሲማ ባሃውስ እንዲህ ይላሉ።
Rape and sexual violence in conflict continue with impunity.
በግጭት ውስጥ ያሉ አስገድዶ መድፈርና ጾታዊ ጥቃቶች ያለምንም ቅጣት ቀጥለዋል። ለሰላም የሚሰሩት ስለ ጭካኔ ድርጊቶች በመናገራቸው የበቀል እርምጃ ይደርስባቸዋል። የጋሃዱ ዓለም ምሳሌዎች በሙሉ በዙሪያችን ናቸው። አፍጋኒስታን ውስጥ ሴቶች ከኋላ እንዲወሸቁ የሚገደሉ ሲሆን ብዙዎች በትክክል የጾታ አፓርታይድ ብለው ለሚጠሩት ነገር ይጋለጣሉ። በሱዳን በሴቶችና ልጆቻቸው የሚደርስባቸው ስቃይና ግፍ እየተፈጸመ ቢሆንም አንዳንድ ጊዜ ጩኸታቸው የተረሳ ይመስላል።
ሴቶች የመሪነት ቦታዎችን የመያዛቸውንና በውሳኔ አስተጣጥ ሂደቶች ውስጥ እኩልና ትርጉም ያለው ተሳትፎ እንዲኖራቸው የማድረጉን አስፈላጊነት የሩማንያ የውጭ ጉዳይ ሚኒስትር ሎሚንትሳ ኦዴቢስኩ አስምረውበታል።
And in order for this process to be irreversible,
ይህ ሂደት የማይቀለበስ እንዲሆን የሥርዓተ ጾታ እኩልነትና አካታችነት ትምህርት ቁልፍ ነው። የሕፃናትና ወጣቶች ትምህርት ለወደፊቱ ከሁሉም በላይ አስፈላጊ ነው። ነገር ግን በጸጥታ ተቋማት ውስጥ ያሉት ጨምሮ በተለያዩ ዘርፎች ያሉ ጎልማሶችንና ባለሙያዎችን ማስተማር ነው።
አንቶኒ ብሊንከን ዓለም አቀፍ የሴቶችንና የልጃገረዶችን አካታችነት አዲስ ተነሳሽነት ይፋ አድርገዋል።
One way we'll do this is by supporting the WPS centers of excellence that are building connections between
ይህን የምናደርግበት አንዱ መንገድ በመንግስት ባለስልጣናትና በሲቪል ማህበረሰብ መሪዎች መካከል ግንኙነትን የሚገነቡና የሥርዓተ ጾታ አመለካከቶችን በሰላምና በጸጥታ ፖሊሲዎች ውስጥ እንዲዋሃዱ የWPS ወይም ሴቶች ሰላምና ደህንነት የልቀት ማዕከላትን በመደገፍ ነው።
የዩናይትድ ስቴትስ መንግስት ስለ ሴቶች ሰላምና ደህንነት የተሻሻለውን ብሔራዊ የድርጊት መርሃ ግብር በበልግ ወቅት ይፋ እንደሚያደርግ ብሊንከን ተናግረዋል።
It outlines how we'll incorporate the needs and the perspectives of women and girls
በሚቀጥሉት አመታት የሴቶችን ፍላጎትና አመለካከት እንዴት በራሳችን ዲፕሎማሲ መከላከያና ልማት ውስጥ እንደምናካትት በዝርዝር ያስቀምጣል።
ከወራት ባነሰ ጊዜ ውስጥ በሴቶች ሰላምና ደህንነት የወጣው አመታዊ ሪፖርት ለተባበሩት መንግስታት የጸጥታው ምክር ቤት ይቀርባል። በሰላም ግንባታ አጥረቶች ውስጥ የሴቶችን ተሳትፎ ማስፋት የሚያስችሉ አዳዲስ እቅዶች አስፈላጊ መሆናቸውንም ያሰምርበታል።
ደረጀን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ ተከታዩም ዓለም አቀፍ ርዕስ ከዚያው ከኒውዮርክ የሚነሳና ወዲሁ ወደ ዋሽንግተን የሚያመጣን ነው። የዩክሬኑ ፕሬዚዳንት ለጦር ዘመቻቸውና ለሰላም እቅዳቸው ድጋፍ ፍለጋ ጥረት ይዘዋል። ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ አመታዊ የመሪዎች ስብሰባ በአሜሪካ የሚገኙት የዩክሬኑ ፕሬዚዳንት 10 ነጥቦችን ላካተተው የሰላም እቅዳቸውና ለጦር ዘመቻቸው የሚያስፈልጋቸውን ወታደራዊ ድጋፍ ለማሰባሰብ ጥረት ሲያደርጉ ቆይተዋል። ዘለንስኪ የአሜሪካን ህዝብ ቀልብ ለመግዛት ያደረጉትን የህዝብ ግንኙነት ዘመቻ ትላንት ሐሙስ በዩናይትድ ስቴትስ ምክር ቤት፣ በዩናይትድ ስቴትስ የመከላከያ ሚኒስቴር ፔንታገንና በዋይት ሀውስ ከፕሬዚዳንት ጆ ባይደን ጋር ባደረጓቸው ስብሰባዎች አጠቃለዋል። የአሜሪካ ድምጿ የዋይት ሀውስ ዘጋቢ አኒታ ፓውል የሩሲያን የዩክሬን ግጭት ዲፕሎማሲያዊ ጥረቶች አፈጻጸም አንዱ መድረክ ከነበረው ዋይት ሀውስ ያጠናቀረችውን ዘገባ እንደሚከተለው አቀርበዋለሁ። ዩክሬን በሩሲያ የተያዘውን ግዛቷን ለማስመለስ እያደረገች ያለችውና መከራ ያልተለየው የመልሶ ማጥቃት ጥረት ስንዝር በስንዝር በሚለካ ዝግታም ቢሆን ወደፊት እየተራመደ ነው። ይሁንና የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ የያዙት የህዝብ ግንኙነት ዘመቻ ኒውዮርክ ላይ ለዓለም አቀፉ ማህበረሰብ ካቀረቡት የሰላም እቅድ ለጦርነቱ ድጋፍ የሚውል የ24 ቢሊዮን ዶላር እርዳታ ወደ ተጠየቀው የዩናይትድ ስቴትስ ምክር ቤት እና ወታደራዊ ድጋፋቸውን ወደ ገለጹት የፔንታገን ባለስልጣናት ከዚያም ወደ ዋናው መድረክ ወደ ዋይት ሀውስ እንዲያቀኑ አድርጓቸዋል። ዘለንስኪ ከፕሬዚዳንት ጆ ባይደን ጋር በአካል ተገናኝተው ሲነጋገሩ የትላንቱ ስድስተኛቸው ነው።
ከአጋሮቻችንና ከወዳጆቻችን ጋር በመሆን ዓለም ከእርስዎ ጎን እንዲሰለፍ ለማድረግ የአሜሪካ ሕዝብ የሚችለውን ሁሉ ለማድረግ ቆርጦ ተነስቷል። ዋናው ግባችንም ይሄ ነው። ዓለም ዙሪያ ነጻነትና ዲሞክራሲ ይረጋገጥ ዘንድ አቋማችን ለማጠናከር ወዲህ ዋሽንግተን መጥቻለሁ። እናም ለዚያ ታላቅ ድጋፋቸው የዩናይትድ ስቴትስ ምክር ቤት አባላትንና የአሜሪካን ህዝብ ለማመስገን ቀኔን ከምክር ቤቱ ነው የጀመርኩት።
እንደ ተንታኞች ግምገማም ዘለንስኪ ውጊያው ከሚካሄድበት የጦር ግንባር አያሌ ሺህ ኪሎ ሜትሮች ርቆ ወደሚገኘው የዩናይትድ ስቴትስ ምክር ቤት ያደረጉት ይህ ጉዞ በጣም አስፈላጊ ጉዞ ነው።
ይህን መድረክ ለዘለንስኪ በመስጠት እያደረጉ ያሉት ይህ ጉዳይ ለእኛ በጣም አስፈላጊ ነው እያሉ ነው። እዚህ ውስጥ የዩናይትድ ስቴትስ ብሔራዊ ጥቅም አለበት። በመሆኑም ዘለንስኪ ለሚናገሩትና ዩክሬናውያን እያቀረቡ ላሉት ጥያቄ ተገቢውን ትኩረት መስጠት አለብን።
ትላንት ሐሙስ ባይደን የዩክሬንን የአየር መከላከያ አቅም የሚያጠናክር አዲስ ወታደራዊ እርዳታ ይፋ አድርገዋል። ዘለንስኪ አንድ ዓመት ለሚጠጋ ጊዜ የዓለም መሪዎችን ድጋፍ ለማግኘት ጥረት ሲያደርጉበት የቆዩትንና 10 ነጥቦች ያለውን የሰላም እቅድ ሙሉ በሙሉ ይደግፉ እንደሆን የአሜሪካ ድምጽ አንድ የባይደንን አስተዳደር ከፍተኛ ባለስልጣን ጠይቋል።
Each of the individual elements of the peace plan, if you sat one of them down, sovereignty and territorial integrity.
የሰላም እቅዱ እያንዳንዱ ጭብጥ በተናጥል ብትመለከተው የአገር ሉዓላዊነትና የግዛት አንድነት፣ የምግብ ዋስትና መረጋጋት፣ የሥነ ምህዳር ደህንነት መጠበቅ እንዲሁም የኒውክሌር መሳሪያ አያያዝ ይሄኛን መስማማትና ያለመስማማት የሚመለከት ጥያቄ እንኳን አይደለም። እነዚህ ከተባበሩት መንግስታት ድንጋጌዎች ጋር የተጣጣሙ ናቸው። እናም ፕሬዚዳንት ዘለንስኪ ለተሟላ ፍትሐዊ ሰላም መረጋጋት ያላቸው ራዕይ ከመንግስታቱ ድርጅት ድንጋጌዎች ጋር የተጣጣመ ብቻ ሳይሆን ሰሞን ብቻ የሚጠይቅና ፍጹም ተቀባይነት ያለው ባህሪ የሚመዘንበት ጭምር ነው።
ሆኖም ሰላም ከመምጣቱ በፊት የዩክሬንን ወታደራዊ እንቅስቃሴ ለማጎልበት የ24 ቢሊዮን ዶላር እርዳታ እንዲያጸድቅ ባይደን ምክር ቤቱን እየጠየቁ ነው። የምክር ቤቱ አፈጉባኤ ኬቪን ማካርቲ ቃል ባይገቡም የፓርቲያቸው አባላት ግን ድጋፋቸውን ገልጠዋል።
And they're going to get it. I said, the majority
ያስፈልጋቸዋል እና የሚሰጣቸዋል። ካብላጫው አብላጫ የሆነው ህዝብ እንደሚደግፋችሁ ታውቃላችሁ ነበር ያልኩት። ሁለቱም በኩል አንዳንድ ያለመግባባት መኖራቸውን አውቃለሁ። ይሁንና ጦርነቱን ማራዘም ይሄ ሊያሸንፍ አይችልም። ያንን ነው ፑቲን የሚፈልጉት። ምክንያቱም እቅዳቸው በመጨረሻው የአሜሪካ ህዝብና የአውሮፓን ተነሳሽነት ማሳጣት ነው። እርግጥ ነው የተራዘመ ጦርነት አያዋጣንም። ለድል የሚበቃ እቅድ መንደፍ አለብን። እናም ፈጥነን ማሳካት አለብን።
ያም አንገብጋቢ ጥያቄ በነጭ ከተጌጠው የዋይት ሃውስ ቤተ መንግስት ዩክሬናውያኑ ቀድሞ መኖሪያ ማደሪያ ይሉት እስከነበረው ዛሬ ወደ ፍርስራሽነት እስከተቀየረው አካባቢ ድረስ በእኩል የሚያስተጋባ ድምጽ ነው። እስከ መቼ ድረስ በዚህ ሁኔታ መቀጠል ይቻላል የሚለው ግን ትልቁ ቁልፍ ጥያቄ ይመስላል።
ክብራትና ክብራን አድማይ ተመልካቾቻችን የመጀመሪያውን አጋማሽ ስርጭታችንን አገባደን ወደ ሁለተኛው አጋማሽ መዝለቃችን ነው። ለዚህ ክፍል ቀዳሚ ወደ ሆነው ቅንብርም ወስዳችኋለሁ። በአዋሽ አርባ ታስረው የቆዩ የትግራይ ተወላጅ የመከላከያ አባላት እንደተፈቱ ተገለጸ። በትግራይ ክልል ከተጀመረው የሰሜን ኢትዮጵያው ጦርነት ጋር በተገናኘ በግንቦት ወር 2013 ዓ.ም ተይዘው ላለፉት 3 ዓመታት አዲስ ራዕይ የሚል ስያሜ ወደተሰጠው ወታደራዊ ማሰልጠኛ ካምፕ ታስረው የቆዩ 32 የትግራይ ተወላጅ የመከላከያ ሰራዊት አባላት የነበሩ ባለፈው ሳምንት እንደተፈቱ ገልጠዋል። በአሜሪካ ድምጽ ዘጋቢዎች የተጠናቀሩትን ዘገባዎች ኤደን ገረመው እንደሚከተለው ታቀርባለች።
በትግራይ ክልል ከተጀመረው የሰሜን ኢትዮጵያው ጦርነት ጋር በተያያዘ ላለፉት 3 ዓመታት በአፋር ክልል አዋሽ 40 አካባቢ በሚገኘው አዲስ ራዕይ እየተባለ በሚጠራው ወታደራዊ ካምፕ ውስጥ ታስረው የቆዩ 32 የትግራይ ተወላጅ የመከላከያ ሰራዊት አባላት ባለፈው ሳምንት ከእስር እንደተፈቱ ለአሜሪካ ድምጽ ተናግረዋል። ከመካከላቸው ለደህንነታቸው በመስጋት ስማቸውን መጥቀስ ያልፈለጉ አስተያየት ሰጪ በወቅቱ ከነበርንበት ሰብስበው ወደ አዋሽ 40 ከወሰዱን በኋላ ከመከላከያ ሰራዊት ኮብልላችኋል የሚል ክስ አቅርበውብን ፈርደውብናል ሲሉ የታሰሩበትን ሁኔታ አስረድተዋል። ከሶስት ዓመታት እስር በኋላም ባለፈው ሳምንት መፈታታቸውን ተናግረዋል።
175 ነበርን። ከ175ታችን ወደ 75 አካባቢ የሚሆኑ በስምጥር እየተጠሩ ሌሊትም ሆነ ቀን እየተጠሩ ወጥተዋል። ወዴት እንደሄዱ ግን አናውቅም። ሌሊት 3 ሰዓት 4 ሰዓት ይመጣና ትወጣለህ፣ ሲጠራ ትወጣለህ። ወዴት እንደሚወስድ ግን አታውቅም። አብዛኛው ሶስት አመት በቃ ከ2013 ጀምሮ እስከ አሁን ማለት 2016 መግቢያው ላይ ቋቁሞን ላይ ታስረን ነበር። ስድስት አመት አምስት አመት ከስድስት ወር አምስት አመት ከአራት ወር እንደዛ ነው በአጠቃላይ ታስሮ የነበረ ተፈርዶበት የነበረ። አሁን ግን ይግባኝ ከጠየቅን በኋላ ለአብዛኛው አንድ አመት ከአራት ወር አንድ አመት ከስድስት ወር እስከ አንድ አመት ከሰባት ወር ያለ አድርጎ ነው ያወጣ። ነጻ ናቸው ተብሎ ከሙርከኛ ጋር ይወጣሉ። ፍርዳችሁ ጨርሳችኋል ተብሎ ይወጡማሉ። ከዛ በኋላ የመጨረሻ እኛንን የወጣ ነው ያለ ነው። ወተን ወዴት ነው የምንሄደው? ምንድን ነው ትራንስፖርት የለንም። እዚህ ጋር ብዙ አመት ነው ያደረግነው። ቤተሰብ የምናውቀው ነገር የለም። ስለዚህ የምንወጣበት የምንሄድበት ገንዘብም የለንም ስንል አዋሽ አርባ አውጥቶ ነው እዚያ አውጥቶ ወደ ፈለጋችሁት ሂዱ ብሎ በመኪና ውስጥ ይሄዳል።
ሌላው በተመሳሳይ ምክንያት ስማቸውን ያልጠቀሱ አስተያየት ሰጭም በግንቦት ወር 2013 ዓ.ም ከያለንበት ሰብስበው ወደ አዋሽ አርባ ሲወስዱን የ15 ቀናት ስልጠና ወስዳችሁ ትመለሳላችሁ ብለውን ነበር ሲሉ ያወሳሉ። ውጊያው እየተፋፋመ ሲመጣ ግን ሁኔታው ተቀይሮ በነሐሴ ወር 2013 ዓ.ም ላይ በኮብላይነት ተከሰን ተፈረደብን ይላሉ። ሳምንት በፊት ፍርዳቸውን ጨርሰው እንደተለቀቁ የገለጹት አስተያየት ሰጪው ሌሎች 6 ጓዶቻቸው ግን አሁንም እዚያው በስቃይ ላይ እንደሚገኙ አመልክተዋል።
ሰዎች እስካሁን ምንም ነጻም አልተባሉም። ወደ ቤታቸው ማልሄድም ቢያንስ እዚያ ነው መራያ ቤት ነው ያሉት። ያ መራያ ቤት ደግሞ በጣም መጥፎ መራያ ቤት ነው። በጣም ብዙ በሽታ የሚያስይዝ መራያ ቤት ነው። ሙቀት አለው። በዛ ላይ ቤት ነው ተዘግተን የምትውለው እና አስቸጋሪ ነው። በጣም የሌለ በሽታ ነው እዚያ የምትወጣው ከዛ ግቢ ማለት ነው። እና የእነዚያ ሰዎች በቃ የሚመለከተው አካል ካለ ቢያያቸው፣ ችግር ላይ ስለሆነ ቢያያቸው የሚል ሀሳብ ነው ያለኝ።
ሁማን ራይትስ ፈርስት የተባለው ኢትዮጵያዊ የመብት ተሟጋች ድርጅት የህግ ባለሙያ አቶ መብርሂ ብርሃነ በአዋሽ አርባ ታስረው ከቆዩት የትግራይ ተወላጅ የመከላከያ አባላት ውስጥ የተወሰኑት እንደተፈቱ ለአሜሪካ ድምጽ ገልጸዋል።
የተፈቱት በተለይ በአዋሽ አርባ የነበሩ ናቸው። ነገር ግን እስሩ የነበረው በተለያዩ የሀገሪቱ ክፍሎች በአርባ ምንጭ አካባቢ፣ በሐዋሳ አካባቢ እና በሌሎች የሀገሪቱ ክፍሎች ስለነበረ እነዚህ የተለቀቁት ያው ቮይስ ኦፍ አሜሪካ የሂውማን ራይትስ ፈርስት እና ሌሎች አካላትን መሰረት በማድረግ ነው እና ለዚህ ማመስገን እንፈልጋለን። ከዚህ በተጨማሪ እንግዲህ አሁንም ያለምንም ክስ እና ያለምንም የወንጀል ጥርጠራ ታስረው የሚገኙ ሰዎች እንዳሉ ከእስር ከተለቀቁ እና ሂውማን ራይትስ ፈርስት ካናገራቸው የተወሰኑ ሰዎች ለመረዳት ተችሏል ማለት ነው። ስለሆነም አሁንም የፌዴራል እና የትግራይ ጊዜያዊ አስተዳደር በፕሪቶሪያው ስምምነት መሰረት ያለምንም ወንጀል ለረዥም ጊዜ ታስረው የሚገኙት የትግራይ ተወላጅ የመከላከያ አባላት እንደዚሁም ሌሎች ሲቪል ተወላጆች እንዲፈቱ ግፊት ማድረግ ይኖርባቸዋል።
የመከላከያ ሰራዊት አባላቱ ታስረው በቆዩባቸው 3 ዓመታት የተለያዩ የመብት ጥሰት እንደተፈጸመባቸው የተናገሩት አስተያየት ሰጪዎቹ ደርሰውብናል ከሚሏቸው በደሎች መካከል ድብደባና የሕክምና እጦት እንደሚገኙባቸው ዘርዝረዋል።
ዱላና ራብ ነው የሚገድለው። በቃ እንዳትኖር የሚያደርግህ እንደዛ ነበር። በራብ ነው በአብዛኛው ብዙ ሰው ነበረ። በራብ ደም ማነስ ያጋጠመው አለ። የተለያዩ በሽታ የነበረባቸው ህክምና ሳያገኙ ይቀራሉ፣ ሞተዋል። አጠቃላይ ወደ 20 ምናምን ይሆናል። በአብዛኛው በቃ ሁኔታው ዱላ ነው በቃ።
ሌላው አስተያየት ሰጭም በምግብ አቅርቦት አድሎ ይፈጸምብን ነበር። የታሰርንበት የካምፑ እስር ቤትም በእጅጉ የተጨናነቀ ስለነበረ ለተለያዩ በሽታዎች ተዳርገናል በማለት ያስረዳሉ።
በቃ በትግራይ ተወላጅ ላይ የነበረው አመለካከት በጣም ወጥፎ ነው። እንደ አውሬ ነው የምንታየው የነበረው። አሁን ለምሳሌ ከ2014 ምናምን በነበረው ሁኔታ ያው ኮብላቸዋል ተብለው የመጡ የሌላ ብሔር ተወላጆችም ነበሩ እና እነሱም ተፈረደባቸው እና ከዛ አንድ ቤት ላይ ነበር የገባ ነው። አንድ ቤት ላይ የኖርን የሁለታችን አመጋገብ ግን የተለያየ ነበረ። የእነሱ የተለያየ አይነት ወጥ ሲበሉ ነበር። እኛ ግን 5 ዳቦ አድርገው ሽሮ ብቻ ነበር ሲያስበሉን የነበሩት። በጣም ወደ የደም ማነስ ምናምን ነገር ነበር። ሌላ በሽቶችም ነበሩ። በማይረባ በደም ማነስ ብዙ ሰው ሞተዋል። እኛ ጋር ማለት ብዙ ሰው ሞተዋል። በጣም ከባድ ነው። ውሃ ራሱ ውሃ አታገኝም። ውሃ ለገላ ለመታጠብ ራሱ ውሃ ራሱ ብዙ አታገኝም። እዛ አሁን እዛ ላይ ቲቪ የታመመ አለ፣ ጉንፋንም አለ። ቀላል ከሆነ ጉንፋን አለ። ግን ቲቪ የታመመና ያልታመመ አንድ ቤት መተኛት ማለት ከባድ ነው።
ወደ ማስልጠኛ ካምፑ እስር ቤት ሲገቡ ብዛታቸው 175 እንደነበረ አስተያየት ሰጩ አውስተው፣ ከተወሰነ ቆይታ በኋላ ግን በቀንና በምሽት ከመሀከላቸው እየተጠሩ የተወሰዱ ከሌተናል ኮሎኔል እስከ 50 አለቃ ማዕረግ ያላቸው ወታደሮች እስካሁን የደረሱበት እንደማይታወቅ ገልጸዋል። ስለነርሱም በወቅቱ ጠባቂዎቹን እንደጠየቁና ወዴት እንደተወሰዱ አናውቅም የሚል ምላሽ እንደሰጧቸውም ተናግረዋል። የሚመለከታቸው አካላት መድረሻቸው ያልታወቀውን ጓደኞቻቸውን ሁኔታ ለቤተሰቦቻቸው እንዲያሳውቁም ተማጽነዋል።
ስልኩ እንኳን አይፈቀድም። በስልኩ እንኳን ለቤተሰብ አለም ቢኖርበት ህይወት ቢፈጠርባቸው ነው የምለው። በህይወት ካሉም ድምጻቸውን ሊሰማ ናቸው። ከሌሉም ደግሞ ሙተዋል ተብሎ ለቤተሰባቸው መርገም እንዲረዱ ቢደረግ ነው የሚለውን።
ከእስር መለቀቃቸውን የገለጹት አስተያየት ሰጩ ተወስደው አልተመለሱም ሲሉ በቁጥር የጠቀሷቸውን የመከላከያ ሰራዊት አባላት በተመለከተ ከሌላ አካል ማረጋገጥ አልተቻለም። በተለይም በኢትዮጵያ መንግስት በኩል ጉዳዩ ይመለከታቸዋል የተባሉ የተለያዩ መስሪያ ቤት ቃል አቀባዮችን ለማግኘት ሞክረን አልተሳካልንም። ሂዩማን ራይትስ ፈርስት በቅርቡ ለአሜሪካ ድምጽ በሰጠው አስተያየት በጦርነቱ ወቅት በተለያዩ የአማራ ክልል አካባቢዎች የታሰሩ ንጹሃን የትግራይ ተወላጆችና ህጋዊ የዳኝነት አካሄድን ባልተከተለ መንገድ ተከሰው የተፈረደባቸው የትግራይ ተወላጅ የመከላከያ ሰራዊት አባላት በፕሪቶሪያው የሰላም ስምምነት መሰረት መፈታት ሲገባቸው አሁንም በእስር ቤቶች ውስጥ እንደሚገኙ ማረጋገጡን ገልጾ ነበር። በወታደራዊ ፍርድ ቤቶች ተፈርዶባቸው በእስር ላይ ይገኛሉ ከተባሉት የትግራይ ተወላጅ የመከላከያ ሰራዊት አባላት መካከልም በአዋሻርባ አካባቢ በሚገኘው ወታደራዊ ካምፕ ውስጥ የነበሩ 50 እስረኞች በረሃብና በሕክምና እጦት ምክንያት በከፍተኛ ችግር ላይ እንደነበሩም ድርጅቱ አስታውቆ ነበር። ህጋዊ የዳኝነት አካሄድን ባልተከተለ መንገድ በወታደራዊ ፍርድ ቤቶች የተፈረደባቸው የትግራይ ተወላጅ የመከላከያ ሰራዊት አባላት አሁንም በልዩ ልዩ እስር ቤቶች ውስጥ እንደሚገኙ ያስታወቀው ሂዩማን ራይትስ ፈርስት ብዛታቸው በሺዎች እንደሚቆጠር ገልጿል። የተቋሙ የህግ ባለሙያ አቶ መብርሂ ብርሃነ ይህ አይነቱ አያያዝ ህገ ወጥ እንደሆነ ተችተዋል።
በዓለም አቀፍ ስምምነቶች ኢትዮጵያ ባጸደቀቻቸው እንደዚሁም በኢትዮጵያ ህገ መንግስት እና በሌሎች ህጎች በወታደራዊ ይሁን በሲቪል ሰው ያለምንም ክስና ጥርጠራ ለረጅም ጊዜ ማሰር ህገ ወጥ እንደሆነ ነው ተደንግጎ የሚገኘው እና እነዚህ በተለያዩ የሀገሪቱ ክፍሎች የሚገኙት የትግራይ ተወላጆች ለማስፈታት ከሚመለከታቸው አካላት ጋር በመነጋገር የምንቀጥል ነው የሚሆነው።
ስለ ታሳሪዎቹ ጉዳይ የመብት ተሟጋች ተቋሙ ለፌዴራል አቃቤ ህግና ለፍትህ ሚኒስቴር ማስታወቁን የጠቀሱት የተቋሙ የህግ ባለሙያ አቶ መብርሂ ብርሃነ እስካሁን ድረስ በእስር ላይ የሚገኙ የትግራይ ተወላጅ የመከላከያ ሰራዊት አባላት በአስቸኳይ እንዲፈቱ ለሚመለከታቸው አካላት በድጋሚ ጥሪ አቅርበዋል። የትግራይ ክልል ጊዜያዊ አስተዳደር በበኩሉ እስረኞችን የመፍታት ጉዳይ በፕሪቶሪያው የሰላም ስምምነቱ መሰረት እየተፈጸመ እንዳልሆነ ገልጾ በእስር ላይ ስለሚገኙት የሰራዊት አባላት ከሚመለከታቸው አካላት ጋር ውይይት እናደርጋለን ብሏል። ከዚህ ቀደም በተመሳሳይ ጉዳይ ላይ ያነጋገርናቸው የጊዜያዊ አስተዳደሩ የጽህፈት ቤት ኃላፊ አቶ አማኔል አሰፋ ተከታዩን ምላሽ ሰጥተውን ነበር።
የመከላከያ ሰራዊት አባላት የነበሩ በመከላከያ ስር ታስረው ያሉ የተፈረደባቸው ያልተፈረደባቸው በሚመለከት ከሚመለከታቸው የመከላከያ ባለስልጣናት ግንኙነት ይደረጋል፣ ንግግር ይደረጋል። ሲቪሎችን በሚመለከት ደግሞ ከክምሪ ይደረጋል። በተደጋጋሚ ግንኙነት ተደርጓል፣ ውይይት ተደርጓል። ስለዚህ እነሱ የሚሉት እነዚህ ሰዎች በስርዓቱ ይፈታሉ ነው። የተፈረደባቸው ሰዎች በይቅርታ መልክ፣ ያልተፈረደባቸው ሰዎች ደግሞ ክሳቸውን በማቋረጥ ክሳቸውን በማንሳት ይፈታሉ የሚል ቃል ነው የሚሰጠን። ሁሌ ግን አከጀባገሩ ላይ አተጋገሙ ላይ በጣም ከፍተኛ ችግር አለበት። የፕሪቶሪያ አግሪመንት በሚመለከት ያልተፈጸሙ ጉዳዮች አሉ፣ በጣም ብዙ ጉዳዮች አሉ። አንዱ ላይ መውሰድ ትችላለህ። አንዱ ጉዳይ ላይ
አቶ አማኔልን ዛሬ በድጋሚ ለማነጋገር ብንሞክርም ስልካቸው ስለማይነሳ ልናገኛቸው አልቻልንም። በአዋሽ አርባ ወታደራዊ ማሰልጠኛ ካምፕና በሌሎች አካባቢዎች አላግባብ ታስሯል ስለተባሉት የትግራይ ተወላጅ የሰራዊት አባላት፣ በእስር ቤቶች ውስጥ ይፈጸማሉ ስለተባሉት የሰብአዊ መብቶች ጥሰትና ያሉበት አይታወቅም ስለተባሉት ሰዎች ጉዳይ አስመልክቶ ከኢትዮጵያ መከላከያ ሚኒስቴር የሕዝብ ግንኙነት ኃላፊ ኮሎኔል ጌትነት አዳነ የእጅ ስልክ ላይ ደውለን ምላሽ ለማግኘትም አልቻልንም።
ኤደንና ዘገባዎችን ያጠናቀሩ ዘጋቢዎቻችን እናመሰግናለሁ። የመጨረሻው ዘገባ የደንበል ሐይቅ በኦሮሚያ ክልል ምስራቅ ሸዋ ዞን ከሚገኙ ሐይቆች መካከል ትልቁ ቢሆንም እስካሁን የተፈጥሮ ሀብት አቅሙን ያገናዘበ የልማት ሥራ አልተከናወነበትም ይላሉ ነዋሪዎች። የባቱ ከተማ ባህልና ቱሪዝም ቢሮ በበኩሉ ታዲያ የደንበል ሐይቅ እምቅ የተፈጥሮ ሀብት እንዲለማ ሥራ ይዣለሁ ነው የሚለው። ገልሞ ዳዊት ነው ያጠናቀረው።
የደንበል ሐይቅን የባቱ ከተማ ውበት እያሉ ይጠሩታል የከተማዋ ነዋሪዎች። በውስጡ 5 ደሴቶችን የያዘውና በሁለት ዞኖች መካከል የሚገኘው ይኸው ግዙፍ የውሃ አካል ለነዋሪዎቹ በቱሪዝም በሃይማኖታዊ ቦታነትና በትራንስፖርት ዘርፍ ሰፊ አገልግሎት እየሰጠ እንደሆነ ካፕቴን አቡ ይናገራል። አቡ ሐይቁን ለመጎብኘት ለሚመጡ ሰዎች የትራንስፖርት አገልግሎት ይሰጣል።
ሰንበት ለማን ነምን ይበቃ ሰንበት ለማን የሮባ ሰንበት ለማን በቆና እናርጋል።
ብዙ ጊዜ ቅዳሜና እሁድ በጎብኚዎች ብዛት እረፍት አናገኝም። በሌሎች ቀናትም እንዲሁ አልፎ አልፎ እንግዶች ይመጣሉ። በአሁኑ ጊዜ ያለው የኑሮና የጸጥታ ሁኔታ ስራውን ቢያቀዘቅዘውም ቅዳሜና እሁድ የሚመጣው ጎብኚ ግን እንዳለ ነው።
የደንበል ሐይቅ ከሚሰጠው የትራንስፖርት አገልግሎት በተጨማሪ በሚሰጠው የአሳ ምርትም ይታወቃል። ሐይቁ ለባቱ ከተማና ለአካባቢው ማህበረሰብ የአሳ ምርት ምንጫቸው ነው። በአባዩ ሸካ መሸትሸት ሲል አሳ ለመጥመድ መረቡን ሲያዘጋጅ ነበር ከሐይቁ ዳር ያገኘውት።
ስራውን ወደ ማታ ነው የምንጀምረው። መጀመሪያ መረባችንን ከባህሩ ላይ እንጥላለን። ከዚያ በኋላ ያጠመድነውን አሳ መሰብሰብ ነው። ስራው ጥሩ ነው፣ ያስደስታል። ከሐይቁ 4 አይነት አሳ ነው የምናጠምደው። ትልቁን አሳ አንዱን በ30 ብር ሂሳብ ነው የምንሸጠው። አነስ ያሉትን ደግሞ በኪሎ 100 ብር እንሸጣቸዋለን። ይኸው ኑሯችንን በዚህ መልኩ ነው የምንገፋው። በደንብ በምንሰራበት ቀን ከ500 እስከ 1000 ብር እናገኛለን። ስራው ብዙም አይከብድም። ወጀብ ሲነሳ ወደ ጠርዙ ተጠግተን እናጠምዳለን። ጋብ ሲል ደግሞ ውስጥ ጠጋ እንልና እንቀጥላለን።
የሁለት ልጆች አባት መሆኑን የተናገረው ባቤ ቤተሰቡን የሚያስተዳድረውና ልጆቹን የሚያስተምረው ከዚህ ስራ በሚያገኛት አነስተኛ ገቢ እንደሆነ ተናግረዋል። ስለ ሐይቁ ሀብቶች ምንነት የሚናገሩት የባቱ ከተማ ባህልና ቱሪዝም ጽህፈት ቤት ኃላፊ አቶ አማን ደው በበኩላቸው ደንበል የአምስት ደሴቶች ባለቤት መሆኑ በአካባቢው ልዩ ያደርገዋል ይላሉ።
በጥንሳ ገራ ስኩዌር ኪሎ ሜትር ዲባ አፍሪፍ አፍርታማት ከነን ጅዱዳፊ
ስፋቱ ከ400 ኪሎ ሜትር ስኩዌር በላይ ይሆናል። 5 ደሴቶችም አሉት። ከ5ቱ ደሴቶች በተጨማሪ አዋፋት ብቻ የሚያርፉበት ደሴትም አለው ሐይቁ። እሱም የወፎች ደሴት ይባላል። በደንበል ሐይቅ ከሚገኙ ደሴቶች መካከል ትልቁ ቱሉ ጉዶ የሚባለው ነው። ሌሎቹ ደግሞ ቱሉ ፉልዱሮ፣ ቱሉ ደደቾ፣ ቱሉ ገሊላና ቱሉ ደብረሲና ይባላሉ። ከነዚህ ደሴቶች ሁሉ ቱሉ ጉዶ የሚባለው ደሴት ላይ ብዙ ሰው ይኖራል። በዚህ ሐይቅ ላይ የትራንስፖርት እንቅስቃሴም አለ። በተለይ በቱሉ ጉዶ ደሴት ላይ የሚኖሩት ሰዎች ወደ ባቱ መጥተው ተገበያይተው ይመለሳሉ። ከዚህ ካለንበት ቦታ ተነስተን ቱሉ ጉዶ ለመድረስ ከ3 ሰዓት በላይ ይፈጃል።
በሐይቁ ደሴቶች ላይ የተለያዩ ጎሳዎች እንደሚኖሩ የገለጹት አቶ አማን ከ200 በላይ የአይዋፍ ዝርያዎች እንዳሉትም ተናግረዋል።
ጎሳ ሳኒቲን ገረድ በለማ ኦሊቱ ጅር ከኒን ከሳሞ ጎስቲ አስቆፈረት አርጋም ብቻ ጅር እድብራት አርግና ሲአርገቱ ጅራቸው
ከ200 በላይ የአዋፍ ዝርያዎች እዚህ ይገኛሉ። ከነዚህ ውስጥ በደንበል ሐይቅ ብቻ የሚገኙ አሉ። ከዚህ ወደ አብጃታ ሐይቅና ወደ ተለያዩ ሀገራት የሚሰደዱ አዋፋትም አሉ። እናም እነዚህ አዋፋት ቀን ላይ ቆቃ ሐይቅ ወይም ሌላ ቦታ ውለው ማታ 12 ሰዓት ሲሆን ወደዚህ የወፍ ደሴት ይመለሳሉ።
ሆኖም ይህንም ቀብት የያዘው ሐይቅ ግን በአግባቡ አለመልማቱን ነው የምናገሩት አቶ አማን።
መደንኩ ነው መጣባን ጃሻን ሙ ጃንዱራ አሲት ጥንቀታ ከባጅነቱረ አዋራ አሻዋ ጉበረ ከባጅነቱር ቅሌጣ ናንኩን ማልቱትራ
ከአምስት ወር በፊት የጥምቀትን በዓል እዚህ አክብረን ነበር። ያኔ ይህ የቆምኩበት ቦታ አሸዋና አፈር ብቻ ነበር። አሁን ግን ለምቶ ይህን መስሏል። ይህ ስራ የአካባቢውንም ኢኮኖሚያዊ እንቅስቃሴ አሻሽሏል። በደንበል ሐይቅ ጠረፍ ላይ የተሰሩ የኢንቨስትመንት ስራዎችን ያነሳ እንደሆን ከዚህ በፊት ምንም አልነበረም። ይህን ፕሮጀክት በ2015 ዓ.ም ስንሰራ አላማችን መጀመሪያ ለአካባቢው ነዋሪ ምቹ ሁኔታን መፍጠር ነው። ሁለተኛው ግብ ደግሞ የጎብኚ ፍሰትን መጨመር ነው። በኢንቨስትመንት ፈቃድ ረገድ ካየነው ባለፈው ዓመት ለ15 ባለሀብቶች ፈቃድ ተሰጥቷል። ይህ ደግሞ ከተማዋ በ60 ዓመታት ውስጥ አይታው የማታውቀው አሃዝ ነው።
አቶ ማን የደንበላይቅ ለትራንስፖርት አገልግሎትም ትልቅ አቅም ያለው በመሆኑ መንግስት በዘርፉ መሰማራት ለሚፈልጉ ባለሀብቶች ለማበረታታት እየሰራ እንደሆነ ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ባቱ ደንበል።
ገልሞን ለደንበል ሐይቅ ዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን ለዛሬ አርብ ምሽት ያሰናዳናቸውን ቅንብሮችና ዘገባዎችንም በዚሁ ማጠናቀቃችን ነው። ነገ ቅዳሜ ምሽት ከምሽቱ 3 ሰዓት ላይ ከልዩ ልዩ ወቅታዊ ዘገባዎችና ቅንብሮች ጋር እንመለሳለን። ያስተናገድኳችሁ አሉላ ከበደ ከአቀናባሪዋ ብርሃን ኃይሉና ከተቀሩ ባልደረቦች ጋር በዚሁ ተሰናበትን። ነገ እንገናኝ። በእኔ በኩል ሰላም፣ ደህና አደሩ። Thank you.